Voice of America. ኢህአደግ ደርግን አስወግዶ አዲስ አበባን ተቆጣጣረበት ወደ ስልጣኑ የዘለቀበት ግንቦት 20 27ኛ ዓመት ዛሬ እየተከበረ ነው። ጠቅላይ ሚኒስትር አብይ አህመድ ዕለቱን አስመልክተው ያስተላለፉት መልእክትም ባለፉት 26 ዓመታት ከተላለፉት ወጣ ያለ ነው ይላል እስክንድር ፍሬው ከአዲስ አበባ ያዘው ዘገባ።
ለገዢው ፓርቲ ኢህአደግና መንግስት ይህ በአል ቁጥር ብቻ አይደለም። ይልቁን ባለፉት ዓመታት ተገኙ የተባሉ ድሎች የሚዘረዘሩበት የሚወደሱበት መሆኑ በቀደሙት አከባበሮች ታይቷል። የዘንድሮው በዓል የሚከበረው ባለፉት 27 ዓመታት ስኬታማ ተብለው ከተወደሱ የገዢው ፓርቲ ቅኝቶች የተወሰኑት መቀየር በጀመሩ ማግስት ነው። ባለፉት 27 ዓመታት ከኢትዮጵያዊ ማንነት ይልቅ የብሔረሰባዊ ማንነት ጎልቶ መሰበኩ እውነታ የበርካታ ምሁራን እምነት ነው። ይህ ደግሞ በኢትዮጵያዊ ማንነትና በኢትዮጵያ አንድነት ላይ ተጽዕኖ እስኪያሳርፍ ድረስ መለጠጡን እነዚህ ምሁራን ይናገራሉ። ከቅርብ ጊዜ ወዲህ በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከብሔረሰባዊ ማንነት ይልቅ ኢትዮጵያዊነት ይበልጥ እየተቀነቀነ ነው። ዶክተር አብይ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ ከፈጸሙ በኋላ ያደረጉት የመጀመሪያ ንግግር የዚህ መንደርደሪያ ሆኖ ሊጠቀስ እንደሚችል የምሁራኑ እምነት ነው። ንግግሩን የተነተኑት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ይሄንኑ ነበር ያንጸባረቁት።
በጉድለትነት በብዛት ሌሎችም ሲጠቅሱት የነበረ ኢህአዲግም እንደዚሁ በግምገማው ያወጣው የዚህ የብሔር ማንነትና የአገራዊ ማንነት ሚዛን በቅጡ አልታየም እና የኢትዮጵያን አንድነት የሚያጎላው ነገር ጎድሏል የሚለው የብዙዎች ጥያቄ ነበር። እና ይሄ ንግግር ከዛሬው ጀምሮ በንግግሩ ውስጥ ሳይቀር ኢትዮጵያዊነትን የማጉላትን ጅማሮ የጀመረ ይመስላል። ካልተሳሳትኩ 28 ጊዜ በዚህ ንግግር ውስጥ 35 ደቂቃ ያክል ርዝመት ያለው ንግግር ነው። 28 ጊዜ ኢትዮጵያ በተለያየ መልኩ ተጠቅሳለች። ከዚህ በፊት ይህች ሀገር የሚል በተለያየ ተዘዋዋሪ ብቻ የሆኑ አነጋገሮችን ተጠቅሞ ይገለጽ የነበረውን ነገር በቀጥታ ኢትዮጵያ፣ ኢትዮጵያዊነት፣ እናንተ ኢትዮጵያውያን እየተባለ በጣም የተደጋገመበት ስለሆነ በዚህ ንግግር ውስጥ ማየው ይሄንን የማጉላት ጅማሮ ነው። ይሄ በዚህ ብቻ በኢትዮጵያ የሚለውን ቃል በመጠቀም ብቻ የሚገለጽ አይደለም። ኢትዮጵያዊነትን ኢትዮጵያውያኖችን እንደ ሰንሰለት አስሮ የሚይዙ ነገሮችን በመጥቀስና እነሱን በማጉላት ምሳሌያዊ ነገሮችንም ያደረገ ንግግር ነው።
የዘንድሮው የግንቦት 20 በዓል አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ነው። በሸራተን ሆቴል በሚካሄደው የማጠቃለያ በዓል ላይ ስለመገኘታቸው ንግግርም ስለማድረጋቸው ማረጋገጫ አልተገኘም። በማጠቃለያው በዓል የሚገኙ ንግግርም የሚያደርጉ ከሆነ ግን ከጅምሩ ያሳዩትን አገላለጽ የተከተለና የተለወጠውን የአገሪቱን ሁኔታ የሚያንጸባርቅ እንደሚሆን ተስፋቸውን የገለጹ ተንታኞችም አሉ። የአዲስ አበባ ዩኒቨርሲቲ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ይህንኑን ያንጸባረቁት።
እንግዲህ መጀመሪያ በጣም ዶክተር አብይን እንደ ሌሎቹ መሪዎች አናቃቸው፣ በመንግስት ስራ ላይ ለረጅም ጊዜ ቢቆዩ ማለት ነው። አቶ ለማ መገርሳ ንግግር የታወቀ ነው፣ የሌሎች የታወቀ ነው። እና ድንገት ይሄን እንግዲህ የፖለቲካ መዝገበ ቃላቱን ቀየሩት። ያ መቼም በኢትዮጵያ ታሪክ ውስጥ ማይረሳ ትልቅ ክስተት ነው እና ቀንም ነበር። አሁንም እንግዲህ መቼም ተመልሰው ይሄ ወደ ተለመደው የፓርቲ ንግግር ወይንም ደግሞ ያለፈውን ተረት ይገባሉ ብዬ አላስብም። ግንቦት 20ን እንግዲህ እኔ የምጠብቀው በእሳቸው አንድ እንግዲህ ታሪክ ክስተት ነው፣ የግድ ይዘከራል። መዘከረው ይሄ ስርዓት እስካለም ደግሞ መዘከሩ አይቀርም። በሚዘከርበት ጊዜ ግን ያሱ የተለመደው እየተቀነቀነ ሳይሆን ምናልባትም እስካሁን ካለው ሂደታችን በምን ተምረን ወደፊት ልንደርስበት የምንችለውን ትል ይህን በሚያሳይ በኩል ንግግር ያደርጋሉ ብዬ ነው የምጠብቀው እንጂ ያለፈውን አይነት ግንቦት 20 ሁሉን ነገር የቀየረልን ሁሉን ነገር የተሳካልን ይሄን ሁሉ ያለውን ልማት ምን ቅጥርስ የሚለውን ያመጡ ነው ብለው እንደማይሄዱ አውቃለሁ፣ እንደው ገምታለሁ። ግንቦት 20 ስንል ግን ዞሮ ዞሮ አንዳንዴ መረሳት የሌለበት ምንድነው ቢያንስ እንደው ተወሰነች አመታት ትንሽ ደርግ የከለከለውን የዲሞክራሲ ብልጭታ ትንሽ ፈንጥቆ ነበር እና መሰረተ ልማት በእርግጥ ጦርነት ላይ ያልነበረ ሀገር መሰረተ ልማት የግድ ማስፋፋት አለበት። መንገዱም መብራቱም ምኑም ምኑም የሚባል ጥሩ ካለፈው የተሻለ ነገር መጥቷል። ግን ትልቁ መሰረተ ማስራ የሰው መሰረተ ልማት ነው። ሰውን መስራት፣ ሰውን መገንባት፣ ሰውን ማነጽ ይቀድማልና አሁንም እንግዲህ ጠቅላይ ሚኒስትሩ ይሄን ያክል መንገድ ተሰርቶ ይሄን ያክል መብራት ኃይል ተዘረግቶ ይሄን ያክል ወደ ውጭ ልከን ምንም ሳይሆን እንደው ካለፈው 27 አመት ጉዞ ሰውን ከመፍጠር ኢትዮጵያ የሆነ ዜጋን ከመፍጠር በኢትዮጵያ ላይ ደግሞ የሚኮራ ዜጋ ከማነጽ በኢትዮጵያ ላይ የሚኮራ ዜጋ ከማነጽ አቋያ ምን ተሰርቷል ብለው ያንን ህሊናቸውን ገምግሞት እዛ ላይ የተመሰረተ ንግግር ቢያደርጉ። ምክንያቱም እስካሁን ድረስ ኢትዮጵያ ለሁሉም አለመሆኑ የተወሰኑ ደግሞ እንደው አንድን ብሔርም አንድን ስርዓትም መንግስትንም ታከው የሚበለጽጉባት ሌላው ደግሞ በየአገሩ ስደት እየሄደ የውቅያኖስና የባህር ራስ ይሆንባት ዜጋው የማይተማመንባት ዜጋው የሚያፍርባት ዜጋው የማይኮራባት ዝም ብላ ዜጋ አልባ አገር የሚኖረው ውስጥ ኢትዮጵያ ውስጥ ያለው አይኮራባት በስደት ያለው አይተማመንባት ሌላውም በኢኮኖሚውም ይሁን በፖለቲካው ጥሏት የሚሄድ አገር ስላለች ይሄንን አገር እንዴት አድርገን ወደ ባለቤት ያላት የኔናት ምትባል ኢትዮጵያ እንዴት ትፈጠር ብለው በዚያ መስመርና በዚያ አስተሳሰብ ህዝቡንም አድሬስ ያደርጉት ይመረጣል። ያ የኔ ፍላጎት ነው።
የዘንድሮው የግንቦት 20 በዓል የሚከበረው ታዋቂ የፖለቲካ መሪዎችንና ጋዜጠኞችን ጨምሮ በሺዎች የሚቆጠሩ ስረኞች በአንድ ጊዜ በተፈቱበት እየተፈቱ ባለበትም ወቅት ነው። ካለፈው 23/2010 ጀምሮ ለ17 ቀናት የተካሄደው የኢሃደግ ስራ አስፈጻሚ ኮሚቴ ስብሰባ የዚህ መነሻ ነበር። ባለፈው መጋቢት መጨረሻ ወደ ስልጣን የመጡት ጠቅላይ ሚኒስትር ዶክተር አብይ አህመድም ይህንኑ ቀጥለውበታል። እነዚህ በሺዎች የሚቆጠሩ ታሳሪዎች በአንድ ጊዜ እንዲፈቱ በተለይ በአማራና በኦሮሚያ ክልሎች የተካሄዱ የተቃውሞ እንቅስቃሴዎች ግፊት ማድረጋቸውን አቶ አበባው ይናገራሉ። እናም የስረኞቹ መፈታት የግንቦት 20 ድል ሳይሆን በተለይም በሁለቱ ክልሎች በርካቶች መስዋዕትነት የከፈሉበት የተቃውሞ እንቅስቃሴ ውጤት መሆኑን ያስረዳሉ። ኢትዮጵያዊ ማንነትን ከማጉላት አንጻር ካለፉት አመታት የተለየ አካሄድ መከተል የጀመረው መንግስት ከዚህ ከዲሞክራሲና ከሰብአዊ መብት አንጻርም የተለወጠ መንገድ እየተከተለ ይሆን? ታሳሪዎቹን የፈታውስ ከዲሞክራሲና ከሰብአዊ መብት አንጻር ባለፉት 27 አመታት የሄደበት መንገድ የተሳሳተ ነው ብሎ ከማመን ጭምር ይሆን? አቶ አበባው ይመልሳሉ።
ኢህአዴግ ግን እንግዲህ ከማቀው ትልቁ ችግሩ አንድን ችግር ከምንጩ ማድረግ አይችልም። ያ ሁላ ሰው የታሰረው መብቱ ስለተነፈገ ነው። ያ ሁላ ሰው የታሰረው በየምክንያቱ የፖለቲካ ጥያቄ ስላነሳ ነው እንጂ ወንጀል ሰርቶ አይደለም። እየተፈቱ ያሉትም ደግሞ ወንጀለኞች አይደሉም። በአብዛኛው ያለ በተገቢ ፍትህ በሌለበት መንገድ በሰበብ አስባቡ መብታቸውን መጠየቅ፣ የፖለቲካ ጥያቄ ማቅረብ እንደ ወንጀል ተቆጥሮባቸው ወደ ከርቸሌ ሊወረዱ ሰዎች ናቸው ሲፈቱ የነበረው። ለዚህ ምንድነው ይሄን ያክል ያስጠበቀ ይሄን ያክል ጊዜ የወሰደ ከተባለ ደግሞ ኢህአዴግ ሁልጊዜም ራሱን ወደ ኋላ አይገመግምም። ዲሞክራሲን አስፍኛለሁ ወይ? ዲሞክራሲን ገንብቻለሁ ወይ? መልካም አስተዳደርን ገንብቻለሁ? ዜጎች የራሳቸውን መብት የሚጠይቁበትን ተቋማትን ምንን በደንብ አድርጌ መስርቻለሁ ወይ? የለም፣ ይሄን አይደለም። ሁልጊዜም ማለፊያን ያደርገው የነበረ ግጭት ተፈጠረ፣ እሰረው። አንድ ጥያቄ ተነሳ፣ እሰረው። ይሄ ደግሞ እየቆየ ምን ላይ መጣ? ህዝቡ ገነፈለ። በዚህ ጎንደርም እንደዛ ነው የተደረገው። በኦሮሚያ አካባቢዎች በተለይ ኦሮሚያ ለዘመናት የተጠራቀመ ብሶት ነበር። ልክ በኦነግ ስም ማይታሰር የለም። የሽብር አዋጁ ከመውጣቱ በፊትም ማለት ነው። ኦነግ ሽብርተኛ ተብሎ በፓርላማ መፈረጁ በፊት ሁሉ ኦነግ እየተባለ በየእስር ቤቱ የተከተተው እንግዲህ ገና እስካሁንም ያልተለቀቀ ብዙ አለ። ህይወቱ በዛ ያለፈ ብዙ አለ። ብዙ ሰው ተገድሏል። እና ጠቅላይ ሚኒስትር መለስ አንድ ወቅት ስብሰባ ላይ አንድ ነገር ብለው ነበር። ዲሞክራሲያችን ካልሰራ ህዝቡ ይገነፍላል። ያ ነው የሆነው። እሳቸውን ለማድነቅ ሳይሆን በየጊዜው ዲሞክራሲ ይገነባል ወይ ነገ የተሻለ ይሆናል እያለ ህዝቡ ይጠብቃል። ግን ነገሮች እየባሱ እየጠበቁ እንደገና ጭቆናው እየባሰ የሀብት ክፍፍሉ አንዱ ካንዱ እየነጠቀ የባሰ ነገር ሲመጣ ህዝብ ነው የገነፈለው። ስለዚህ ያ የህዝብ መገንፈል ነው። አይ ረምጃዎችን እናልስጥ። የፖለቲካ ስረኞችን እኮ ያዲግ ከመፍታቱ በፊት ማን ነው የፖለቲካ ስረኞች ይፈቱ ብሎ ስም ጠቅሶ ፎቶግራፍ ይዞ የተነሳው? የጎንደር ሰላማዊ ሰልፍ እንደዛው ነበር። ወገኖቻችን ይፈቱ ኦሮሞዎችን ጀምሮ በእያንዳንዱ የኦሮሚያ አካባቢ የተደረጉ ሰልፎች እንደ በቀለ ገርባ ሌሎችንም እንደ መረራ ሌሎችንም እነዚህ ምንም ወንጀል ህጸጽ የሌለባቸው በፖለቲካ አመለካከታቸው ብቻ የታሰሩ ሰዎች ናቸው። ስለዚህ ህዝቡ ጥያቄውን ፍጥጥ አድርጎ ነው ያወጣው። እንደማይመለስ ደግሞ አሳየ። እንደ ድሮ አይ አንድ ሰልፍ ተደረገ ተበተነ የሚታሰረው ታሰረ መመለስ አልሆነም። ህዝቡ ቆረጠ፣ ተነሳ፣ ገነፈለ። ብዙ ነገሮችን ፓርቲው እንዲያደርግ አስገደደው። ፓርቲው ያን ሲያደርግ እንደው አሁንም ለጊዜያዊ የችግር የፖለቲካ ማስተጋሻ ብሎስበት ነበር። ግን ነገሮቹ አሁንም ምንድነው ጠቅላይ ሚኒስትሩ በረቱበት። በዚህ እንደው ምናልባትም ደግሞ ገና
አዲሱ ጠቅላይ ሚኒስትር ማለት
ነው እና አዲሱ ጠቅላይ ሚኒስትር እነዚህን ነገሮች በርትተው እንደውም የስራ አስፈጻሚ ኮሚቴው ከተጓዘው የበለጠ መጓዝ መቻላቸው ህዝቡም ደግሞ እንደው ተስፋ እንዲጥልባቸው ትልቅ ምክንያት ሆኗል። የክልል ምክር ቤቶችን ጠንክረዋል። በተለይ ከፍተኛ ሰው በፖለቲካ ምክንያት የታሰረባቸው ሁለቱ ክልሎች ናቸው።
የኦሮሚያ እና የአማራ ክልሎችን ማለት ነው።
እነዚህ ሁለቱ ክልሎች በራሳቸው ምክር ቤትም መክረው ወስነው ሁለቱም ድርጅቶችም ማለት ነው ኦህዴድ እና ብአዴን እነሱም ጠንከር ያለ አቋም ወስደው በየክልላቸው የታሰሩትን የፖለቲካ እስረኞች አንዳንዶቹ እኮ ራሳቸው ያሰሯቸው ናቸው። ራሳቸው ያሰሯቸው ሲባል ግን አሁን
ክልሎቹ ያሰሯቸው ነው።
ግን ግፊቱ ከፌደራል መንግስቱም ሁለተኛ ደግሞ ቀድሞ ከነበሩት የድርጅቶቹ አመራሮች ምክንያት የታሰሩ በየክልሉ ስለነበሩ እነዚህን ከኢሃዲግም በኋላ ከዛ ስብሰባም በኋላ ምክር ቤቶቹም ድርጅቶቹም ጠንካራ ውሳኔ ወስደዋል በመፍታት ረገድ። እና የጠቅላይ ሚኒስትሩም ደግሞ ይሄ ሲታከልበትና አሁንም ያሉትን ወደፊት መፍታት ከቻለ ትልቅ የፖለቲካ እርምጃ ነው።
አፋራው እንደሚያምኑት ከኢትዮጵያዊ ማንነት ከዲሞክራሲ ከሰብአዊ መብትና ከመሳሰሉት ጉዳዮች አንጻር ወደ ኋላ ሊመለስ የማይችል ውጤት በህዝብ ትግል ተገኝቷል። የዘንድሮ የግንቦት 20 በዓል የሚከበረውም እነዚህ ዑነታዎች ወደ ኋላ ሊመለሱ ከማይችሉበት ደረጃ በደረሱበት ማግስት ነው ባይናቸው።
አገሪቱ እንግዲህ ያለፈችበት መንገድ እጅግ ሁላችንም የሚያቆስልን ነው። በተለይ ለኛ ያን ለሀገር በሙያም በፖለቲካም በምንም ልናደርገው የምንችለውን አስተዋጽኦ የተነፈግንበት ለሀገራችን ሰራን ያናልንበት ግን 40ዎች ላይ የደረስን ወጣቶች እጅግ ምንቆጭበት ነው። ምናልባት የፖለቲካ መድረኩ መልካም አስተዳደሩ ምኑ የተመቻቸ ቢሆን ኖሮ እቺ ሀገር ወዴት በደረሰች ነበር። እና አሁን ወደ አለፈው እንመለሳለን የሚል ግምት የለኝም። አንደኛ ብዙ ፋንዳመንታል የሆኑ ለውጦች ስላየን ነው።
መሰረታዊ ለውጦች
ያም አንደኛው መሰረታዊ ለውጥ ምንድነው? ቢያንስ ኢህአዴግ ውስጥ ይሄ በማዕከላዊነት የመወሰኑ ነገር እየቀረ ነው። ግለሰብ የሚያደርገውን አስተዋጽኦ እያደረገ ነው። ፓርቲው በአብዛኛው ሲመራ የነበረው እንግዲህ አንድ ጠቅላይ ሚኒስትር ቢያቀርብም ወይም አንድ ሊቀመንበር ቢኖረው ያ ሊቀመንበር ጠቅላይ ሚኒስትር ቢሆንም ምንድን ነው የሚያደርገው የነበረ ድርጅቱ እርስ በርስ እዛው ነው የሚመጠመጠው።
ተጋራ አመራር መርህ ነበር የሚሄደው።
ያ ነገር እየቀረ ይመስለኛል። አንድን መሪ እኮ መጀመሪያ ላይ የመምራት ኃላፊነቱን ተሰጥቶታል አይደለም እንዴ? ለመውቀስም ለመገሰጽም ለማነጽም እስቲ ሂድ ብሎ መተው ያስፈልጋል። እና ያ ነገር በኢህአዴግ በኩል ለውጥ ያለ ይመስለኛል። እና ወደ ኋላም ተመልሶ የለም ይሄ በድርጅት ነው የምናምነው ውሳኔያችንም በማዕከላዊ ደረጃ የሚወሰን ነው የሚለው ነገር እሱ ስለማይኖር እንግዲህ መሪ ሲባል ብዙ ነገር አለው። እና ያንን ይዞ ወደፊት የሚጓዝ አዲስ መሪ ስላለን ምናልባት አዲስ መንገድ አዲስ ደግሞ የፖለቲካና የፖሊሲ የእድገትም እርምጃዎች የምናይበት ይሆናል ብዬ አስባለሁ። በተለይ በፖለቲካው አዲስ ዘመን ይመጣልናል ብዬ አስባለሁ። ሁለተኛ ደግሞ የማይደገምበት ምክንያት ህዝቡ በምንም አይነት ወደ ኋላ የሚል ህዝብ አይደለም። የብሔረተኝነት ነገሮች ጠንክረዋል። አሁን ለምሳሌ ኦሮሚያ ያለፈውን እንደው አይነት አስተዳደር ያለፈውን አይነት የፖለቲካ ስርዓት ላስፈን ቢባል ህዝቡ ማይቀበልበት ደረጃ ላይ ደርሷል። በአማራ ክልልም እንደዚያው በጣም የተነከረ የብሔረተኝነት ስሜት ነው ያለው። ይሄ ባለበት ነገር ዝም ብሎ የሰጡትን የሚቀበል ወይንም ደግሞ የጫኑትን አሜን ብሎ የሚሸከም ህዝብ በአብዛኛው ኢትዮጵያ የለም። በተለይ ሁለቱም ክልሎች ወደ ደቡብም ደግሞ በሄደ ለተመሳሳይ ነው። ያ በመሆኑ አንደኛ ካመራሩ አቋያ ከአለው የፖለቲካ መሪ እና ወትሮ ከነበረው የድርጅት ውሳኔ አሰጣጥ የወጣ ጉዞ በመኖሩ፣ ሁለተኛ ደግሞ ህዝቡ አሁን በምንም ታምር ወደ ኋላ ማይልና ለመብቱ የትም ድረስ ቢሆን እንደሚከፈለውን ከፍላለሁ የሚል ህዝብ ነው ያለው። ያለፈውም ነው ለዚህ ያበቃው። አንደኛ ቁጭቱ ነው፣ ሁለተኛ ይሄ ጫናው ነው፣ የፖለቲካ ጫናው ነው። ምክንያቱም ይሄ ህዝብ አንድ አስተሳሰብ ላይ የመጣ ይመስለኛል። እንግዲህ ላለፉት 27 አመታት ምን አድርጓል? የተባለውን ሁሉ አድርጓል። አገር ተወረረ፣ ሄደ፣ ሞተ። ቴሌቶን ምንም እየተባለ በየክልሉ ለልማት ያዋጣል ወዶም ይሁን በግድ። አይ አባይ ሊገደብ ነው፣ አሁን ደግሞ ሌላ ዙር መዋጮ አለ። ይሄው አይ አንድ ወር ደሞዝ አይበቃምና አሁን ደግሞ ሁለተኛ አድርጉት። እሺ ወታደሩም፣ መምህሩም፣ ገበሬውም ሁሉ ግን ይሄን ሁሉ ለሀገሩ የሚገባውን ግዴታ እየተወጣ ሁልጊዜም ሀገር ሲባል እንትን እያለ ሀገር ሲገነባ ያላየ፣ ሀገሪቱ ወደ ኋላ ስትሄድ መብቱ ሲጨፈለቅ ምን ሲል ያየ ነውና የሚታገስ ህዝብ አይመስለኝም። በዛም ምክንያት እንደው ወደ ኋላ ጎትታለሁ የሚል የፖለቲካ ኃይልና እንደው መሪ እንኳን ቢመጣ ግብግቡን የሚችለው አይመስለኝም። ሌላ የፖለቲካ ቁርቅስ ውስጥ ይገባል እንጂ
በዚሁ በግንቦት 20 በዓልና ባለፉት 27 አመታት ግምገማ ላይ ከመንግስታዊ ሐሳብ አመንጭ ተቋማት ቲንክ ታንክ ምሁራንን ለማነጋገር ስሞክር ቆይቻለሁ። እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል ደግሞ እስክንድርን እያመሰገንን እዚያውና ቆየውና የዘንድሮ በዓል ግንቦት 20 መሆኑ ነው። ገዢው ፓርቲ ባለፉት አመታት የተከተለው አካሄድ በህዝብ ትግል መለወጥ በጀመረ ማግስት የሚከበር ነው ብለዋል ቪኦኤ ያነጋገራቸው ምሁራን። እስክንድር ፍሬው ነው ያነጋገራቸው።
የግንቦት 27ኛ ዓመት በዓል የተከበረው ኢትዮጵያ ካለፉት 27 ዓመታት በተለየ የፖለቲካ ምዕራፍ ውስጥ በምትገኝበት ወቅት ነው። ለሁለት ዓመታት የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ መንግስት የተለያዩ እርምጃዎችን ወስዷል። ጉዳያቸው በፍርድ ቤት ሲታይ ከነበረው ታሳሪዎች የሞት ፍርድ እስከተፈረደባቸው ድረስ በሺዎች የሚቆጠሩ ሰዎች እየተፈቱ ነው። ሰሞኑን ብቻ እንኳን የሞት ፍርድ የተፈረደባቸውን የግንቦት 7 ከፍተኛ አመራር አባል አቶ አንዳርጋቸው ጽጌን ጨምሮ በመቶዎች የሚቆጠሩ እስረኞች እንዲፈቱ ተወስኗል። እናም ገዢው ፓርቲ ኢህአዴግ ካለፉት 27 አመታት የተለየ አካሄድ መከተል እንደጀመረ እየታየ ነው። በተለይም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለመደው የኢህአዴግ መዝገበ ቃላት ወጣ ያለ ንግግር ማድረግ፣ መልእክት ማስተላለፋቸውን ቀጥለዋል። ይህንኑ የግንቦት 20 በዓል አስመልክቶ ያስተላለፉት መልእክት በአገላለጽም ሆነ በይዘት የተለየ መሆኑ ደግሞ የዚህ ማረጋገጫ ነው። ኢትዮጵያውያን የተለያዩ 6 ጉዳዮችን በመከወን በዓሉን እንዲያከብሩ ነው ጠቅላይ ሚኒስትር አብይ በመልእክታቸው የጠየቁት። ኢትዮጵያውያን የጥሞና ጊዜ እንዲኖራቸውና ከራሳቸው ጋር እንዲታረቁ፣ ከጎረቤቶቻቸውና ከቅርብ ሩቅ ወዳጆቻቸው ጋር ያሉ ክፍተቶችንም በእርቅና በይቅርታ እንዲሞሉ ጠይቀዋል። ጠቅላይ ሚኒስትሩ በተለያዩ ምክንያቶች የተቋረፉ ወዳጆች፣ ጎረቤታሞች፣ የትዳር አጋሮችና ሌሎችም ይቅር በመባባል ሰላም እንዲያወርዱ በአክብሮት ጠይቃለሁ ያሉበትም የመጀመሪያው ጉዳይ ነው። በአንድ ወይ በሌላ ምክንያት ድጋፋችንን ከሚሹ ወገኖች ጎን እንቆም ሲሉም ጠቅላይ ሚኒስትር አብይ ጥሪ አቀርበዋል። በሶስተኛነት ጠቅላይ ሚኒስትሩ ጥሪ ያቀረቡበት አራተኛ ነጥብ አንባቢ ትውልድ ለመፍጠር የመስራቱ አስፈላጊነት ነው። ህብረተሰቡ በዓሉን ሲያከብር አካባቢውን እንዲያጸዳ የጠየቁበት ደግሞ አምስተኛው ነጥብ ነው። በስድስተኛነትም ማንኛውም ዜጋ እንደ ግለሰብም ሆነ እንደ ማህበረሰብ በሚያደርጋቸው እንቅስቃሴዎች ለሴቶች የሚሰጠውን ክብር እንዲያሳድግ ጠይቀዋል ጠቅላይ ሚኒስትሩ። ማምሻውን በሸራተን ሆቴል የተካሄደው የግንቦት 20 በዓል የማጠቃለያ ዝግጅት ከጥቂት ደቂቃዎች በፊት ተጠናቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በዚህ ስነ ስርዓት ላይ አልተገኙም መልእክትም አላስተላለፉም። በዚህ ስነ ስርዓት ላይ የተገኙት ምክትላቸው አቶ ደመቀ መኮንን እንደዚሁም ፕሬዝዳንት ዶክተር ሙላቱ ተሾመ ናቸው። ፕሬዝዳንቱ ዶክተር ሙላቱ በዚህ ስነ ስርዓት ላይ ባደረጉት ንግግር የዘንድሮው በዓል የሚከበረው በተለየ ወቅት ላይ መሆኑን አስታውሰዋል።
የዘንድሮውን የግንቦት ሀያድል በዓል የምናከብረው በፈጣንና መሰረተ ሰፊ የለውጥ ማዕበል ውስጥ ሆነን ነው።
ባለፉት 27 ዓመታት በተደረገው እንቅስቃሴ ጠያቂ ትውልድ መፍጠር መቻሉንም ተናግረዋል።
የግንቦት ሀያድል በዓል ውጤት የሆነው ፌደራላዊ ዲሞክራሲያዊ ስርዓታችን የህዝባችን እኩልነትን ለማረጋገጥና ልማትን ለማፋጠን ካስገኘልን ምቹ ሁኔታ ባሻገር ጠያቂና ተሟጋች ህብረተሰብን በመፍጠር በኩል ያመጣልንን ለውጥ ፈጽሞ ልንዘነጋው አይገባም። ይህም በመሆኑ ዛሬ ያለን ትውልድ ድህነትን ወይም አንዳች የመብት ረገጣን አሊያም የፍትሐዊነትን አሜን ብሎ ለመቀበል ወይም ለመሸከም ትከሻ የሌለው።
የዘንድሮ የግንቦት ሀያ በዓል እየተከበረ ያለው የላቀ ብሔራዊ መግባባትና ዲሞክራሲያዊ አንድነት ለላቀ ሀገራዊ ስኬት በሚል መሪ መፈክር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።